ባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ዛሬ ምሽት ስክስታችንን በቀጥታ ከአሜሪካ ድምጽ ስቱዲዮ ዋሽንግተን ዲሲ ጀምረን
ለዛሬ በሳምንቱ ካስተማናችሁ ዘገባዎች መካከል የተወሰኑትን በድጋሚ እናስደምጣችኋለን። ሀብታሙ ዝዩምና ጽዮን ግርማ ያስተናገድናችሁ እናመሻለን። ኡስታዝ አቡበከር አህመድና ቀሲስ ደረጀ ስዩም ጋር ኢትዮጵያንን ሃይማኖታዊነት፣ ሃይማኖትና የማህበራዊ ሚዲያ አጠቃቀምና የሃይማኖት ተቋማት ወቅታዊ ቁመና ላይ የሚያተኩር ውይይት ተካሂዷል። ውይይቱን የመራችው ጽዮን ግርማ ስትሆን የውይይቱን የመጀመሪያ ክፍል እናስደምጣችኋል።
የመጀመሪያው ኢትዮጵያውያንና ሃይማኖታዊነት ብዬ ያስኩት ጥያቄ ላይ ልምጣ። እንግዲህ ኢትዮጵያ የነባር ሃይማኖቶች መገኛና የሃይማኖቶች አገር እንደሆነች ይነገራል። የእምነት አስተማሪዎቹ ይህንን አበክራችሁ ትናገራላችሁ። አንዳንዶች እንደውም ይህንን በስታቲስቲክስ ያስቀምጡታል። ከ97 ይሉታልና ያላነሰ ህዝቧ ሃይማኖተኛ መሆኑ ይነገራል። ነገር ግን ኢትዮጵያ ውስጥ በየጊዜው የሚሰሙ ግጭቶች፣ አሁን ደግሞ የታዩ ያሉ ጭካኔ የተሞላባቸው ግድያዎች፣ ለከት አልባ መዘላለፎች፣ ህገወጥ የሆኑ ንግዶች፣ ክህደት ስል አንዳንድ የስነ ልቦና ባለሙያዎች ከዚህ ቀደም እዚህ ጋብዘን ስናነጋግር አሁን በጣም በስቷል። ሰዎች በፊት እምነት አባት ከልጁ ልጅ ከአባት በእምነት ንብረት እንኳን የሚያቆዩትን ይካካዳሉ፣ መካካድ ጀምረዋል የሚል ነገር ይነሳል እና የስነ ምግባር ብልሹነት በተቋም ደረጃ ደግሞ ስንመጣ ዘግናኝ የሆኑ የማሰቃየት ተግባራት እስር ቤት ውስጥ የምንሰማቸው፣ ከፍተኛ ሙስና የሚፈጸምበት ነገር ደግሞ ለምሳሌ ድሃ ህዝብ እያለ ግን ደግሞ በጣም ከፍተኛ ሙስና ይፈጸማል የሚል ነገር ይሰማል እና በአጠቃላይ እነዚህ ከላይ የዘረዘርኳቸውና ሌሎች ብዙ ዘግናኝ ነገሮች እንደሚፈጸሙ የምሰሙባት ሀገር ነች። ይህ ለምንድን ነው የሚሆነው? ህዝቡ ሃይማኖተኛ ከሆነ ይሄ ለምንድን ነው የሚሆነው? እንግዳ እናስቀድም እንዳልኩት ከኡስታዝ አቡበከር ልጀምር።
ተግናለሁ። ቢስሚላህ። እንግዲህ ያው በመጀመሪያ እዚህ መድረክ ላይ ተገናኝተን ባለው ወቅታዊ ጉዳይ ላይ እንደነዋይ ድሉ ስለተፈቀደና ካፓታችን ጋር ስለተገኘው አመሰግናለሁ። ዛሬ ላይ ሀገራችን ያለበት ተጨባጭ ከመቼውም ጊዜ የበለጠ ምናልባት የቤተ እምነቶች ሚናና ስራ ከፍተኛ መሆኑን የሚያሳይ ኃላፊነታችን ብዙ መሆኑን አመላካቸውን ነገሮች መሬት ላይ ይስተዋላሉ። መነሻ ሐሳቡ ላይ እንደገለጽሽው ኢትዮጵያ ማህበረሰብ አብዛኛው አማኝ የሚባል ማህበረሰብ ነው እንደ አገሪቱ ውስጥ ያለው። መሬት ላይ አሁን እየተስተዋለ ያለው ነገር ግን እምነት የሚባለው እሴት በእኛ ማንነት ውስጥ ጎልቶ በማይታይበት ደረጃ ይባስ ብሎ ምናልባት እምነት አልባ ነው ወይም ደግሞ አማኝ ያልሆነ ማህበረሰብ ነው ተብሎ ከሚሰሩ ስራዎች በተቃራኒ በጣም በሚዘገንን ሁኔታ መሬት ላይ የሚስተዋሉ በጣም ልቅ የሆኑ ከአንድ አማኝ የማይጠበቁ ተግባራቶች መሬት ላይ ይስተዋሉ ይታያሉ። እነዚህ እኔ ኢትዮጵያ ውስጥ ብዙ ጊዜ እናገራለሁ፣ ኢትዮጵያ ውስጥ የአማኝ ቁጥር ችግር የለም። ሁሉም ቤተ እምነቶች በቂ የሆነ አማኝ አላቸው። የጥራት ችግር ነው ያለብን። በትክክል እምነታቸውን የተረዱና የእምነት ግዴታቸውን የሚወጡ ለፈጣሪያቸው ታማኝና ፈሪ የሆኑ ማህበረሰቦችን የማፍራቱ ስራ ላይ ግን ቤተ እምነቶች በአግባቡ ያን ሚና ተወጥተዋል ወይ ብዬ ሳስብ ከባድ እንደሆነ እንረዳለን። ይህ አማኝ ባህር በማህበረሰብ ለእምነቱ የያዘውን እምነት የእምነቱ አካል ነኝ ብሎ ይመን እንጂ በእምነቱ ውስጥ ያለው ወይም እምነቶች በውስጣቸው ይዘው የተነሱትን መሰረተ ሀሳብ ቅድም ሲገለጹ እንደነበሩት ማህበረሰባችን ትልቁ የእምነት መገለጫ በእስልምና ውስጥ እምነት ማለት መልካም ስነ ምግባር ነው የሚል መገለጫ አለ። نبي محمد ودزش مدرسة متى يعني سو ليش ملكان سنة مقبار لمست كأكل التلاقوت بل أمريت ميلون بعد تكاليس جلسوت سنة مقبار له سنة مقبار بتوم بزوم الجلتش أوش بزوم صحيح أوش تعلو النزيه في تايو إم سي وارو من سماشو زاري أصدنجاج زجناي عندما هبرستر قوانا دلهم عمال هبرستر من النجار سو بمهم تليفة تروم ماش من الدورش مكناتهم من توش ميلون مرا درجة لسو ليج ستواش تعلو بيه ما من ونرس من الناس تمرو سو ليج بس أن توي تكبر فطورنا فتاري غري سو سيفتر يمنتن مرجع لسوش نيسبت مرجع الله عز وجل بمرجع شيء فلقوتن من الناس يكثروا يشلعون بس أونا تأشوا قلني تسد أشوا ما بس كفت عليه تسد أشوا ما تناولنا يا مرجع شو لين نفسك وميشل بس كبر أشوا معنى نتأشوا هي وتأشوا نفس أشوا ده قال الجلس ميشل بس من ما نتتش بعد أصلا دايجابو كلهم بس أونا تندي كبروا يا زار على لهم سوالف بزي بسك أكيد بس هذا إننا بس دين قاچ مهونا هني تا يعني تامي كرنيال مقارنة على لهم سكبار مفتصم نزيه هنا نقدر ما يفهمون بسلام مدن وندي تشارلو بي راسين تأي كلو من دون زيد درجة عند النور ديال الرجال يزيه هنا زيد درجة إسنا مقبار زك تفوس ليت كبار ليت نو أمان هنا فتعرف لنا بلنا من نامن ويمدمو لبيته من التامين بالنا باللي ما هبرس سبعة تراتوش بزيه هنا تكبار وصل للجنيا الرجال من دونه هنا تكبار عبد الزهني مفتصم وصو يهونا يهونا بيته من يتعكلو يزه عكلو هنا هنا تكبار عند ما هبرس نفسي وجز يتألع يتقفى ويمدمو سويش بصروا تكبارات شو من أثنى تكتر يكونوا بمية درجات رجيت يا هاد رجيت ما غمض رجات شو ما هبرس تبوس الله شو بوت عشان أمكان ما نايب بات شو تجباوش نعرفنا نبي نقولش فت عمارة جنيا الرجال عند الله ما سياوش نعشو الدنيا الكوتن أستك أي هنا يسوي جنيا كده تكبر فطور نفسه كمعطفات نفسه سيت أفاده وقت أم بس كأكنا بزقنا نجيوها ونتهي وتم جال في مدرج وندم وندم ما فنا كل مكفات نصل نجراتوش يقول إذا نحن ره الرهن فكرا بمسك من التكتر يهون عاقه بزين التكبر صدق مجني سبلته ميسازن ميسكف من غير لا من توالد لما صارتوا شجروا يا ما ينفع شجرنا من توقع لنا نقول الناس الناوقف وين دمو قربت بزامة أن بمن لا يدفنوا ناسهم كم كسل يكسلن تقول الناس لما أتفق منهم ما ينتسامون عبر النتكم ثامونه كوس تقول الناس خلروا تقولوا ثم أتفق هالشيء شجروا يسامونه شجرا يدلهم يكسلوا بهاريس لهنا سميت هاي الناس بتأم قولتو يود أبته تجبرت سويت كفت على أشوا كملت من مرات شو قلت على سميت أشوا سجينا وعلى على مين ما تقول جروش سجج هونو يهري على لبته تجبرت لذا فات عندي ود كمتنا في هوني هو كيس يجعلنا لذي ميت تايو فات على سنو مقار مقول لا سويت إنه توم كلام أو كنا كملت قاس تهزش كلام هوني ما توم مجلس عشنا أشوا يامنا الله
أسيس درجة من لش بزيلين نسمعنا يا شوفتشينو
ሁሉ አስቀድሞ በዚህ ቦታ ሐሳባችን እየሰጠ ስለ ካምፕሽንና መሰግናለን ከወንድሜ ከኡስታዝ አቡበከር ጋር ኢትዮጵያ ወንድሜ ጋራ እንድተዋወቅ እንድሉ ስላገኘው ደስተኛ ነኝ እንግዲህ አሁን እንደተባለው ኢትዮጵያ የታላላቅ ሃይማኖቶች ሀገር ናት እና እነዚህ ታላላቅ ሃይማኖቶች ለሀገሪቱ የስነ ምግባር እሴት መሰረት ናቸው ከቅርብ ጊዜ ወዲህ የምንመለከተው ግን የስነ ምግባር እሴቶቻችን ጠፍተው መከባበር ጠፍቶ ቅድም እንዳልሻቸው በጥያቄሽ እንዳነሳሻቸው ሰዎች ስግብግብ ሆነው ሰው ሲገሉ እንኳን ድሮ ሰው ሲገል ተሸሽጎ ነው ሰው የሚገለውና በዚህ ዘመን ከውድቀታችን የተነሳ ሰዎች ሰው ገለው ፎቶ የሚነሱበት ቪዲዮ የሚቀርጹበት በጣም ልብን የሚሰብር ነገር ላይ ደረስንበት ይሄ እንደተባለው ትምርታችን መቀየር አለበት የቤተ እምነቶች ትምርት እነዚህ ነገሮች የነበሩ ነገሮቻችንን ለማስቀጠል የሚችሉ ትምርቶቻችን ከመውደቅ የተነሳ ኃላፊነት ልንወስድ ይገባል ቤተ እምነቶች ራሳችን ለምሳሌ እነዚህ ሁለት ታላላቅ እምነቶች በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና የሙስሊም ሃይማኖት በኢትዮጵያ ውስጥ ሺ ዘመናት አስቆጥረዋል በሰላም ስለመኖራቸው ብዙ ታላላቅ ጻፍ ተጽፈውላቸዋል ብዙ ጊዜኛ ያው የውጮቹ ጻፉላቸው ስለሚባል ስለምንቀበል ነው እንጂ በእጃችን መሬት ላይ መሬት ረገጡ መረጃዎች አሉ ያለመው ለምሳሌ ቤትም አገር የማናገኘው በአንድ አጽር የሚከፈሉ መስጊድና ቤተክርስቲያን ያገር አለ አንዋር መስጊድና ቅዱስ ራጉኤል ቤተክርስቲያንን ብንወስድ በአጥር ነው የሚለያቸው ይሄ ትልቅ እስቴት ነው ለኛ ለሁለቱ ሃይማኖቶች ወደ አንዋር መስጊድ ቦታ የተጠበበው ሰው ሶላት ማድረስ ይፈልግ ራጉኤል አጥር ተጠግቶ ሶላት ያደርሳል ራጉኤል ቤተ ክርስቲያን መጸለይ የሚፈልግ ክርስቲያን ቦታ ቢጠበው በንክስ በተለያየ ነገር አንዋር መስጊድ ስር ቆሞ ይጸልያል ይሄ ብቻ አይደለም እኛ ኢትዮጵያውያን በሃይማኖት መቻቻል ባልተሰበከባቸው ዘመኖች ኋላ ቀር ነው በሚባልበት ዘመን እንኳን ተነካክተን አናውቅም ማንንም ሳይሰብከን ማንንም ስለ ሃይማኖት መቻቻል ሳይነግረን የምንቻቻል ሰዎች ነበር ለዚህ ብዙ ነገር መጥቀስ ይችላል ለምሳሌ አንድ ሰርግ ላይ አንድ ሙስሊምና አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሰርግ ላይ ይጠራሉ። አንድ አዳራሽ ውስጥ ይታደማሉ። ሁለት ድስት ይጣድላቸዋል። አንድ ጠረጴዛ ላይ ይቀመጣሉ። ሳህናቸውን አንድ ጠረጴዛ ላይ ያስቀምጣሉ። ከሚፈለቅላቸው ሁለት ድስት ውስጥ ባንድ ጠረጴዛ ላይ የሚበሉ እንዲህ አይነት ነገር ያለን። ይሄ ጠፍቷል በጭራሽ የለም ማለት አይደለም። ዛሬም ድረስ ይሄ ደግሞ ገጠር ወርደን ወይም ደግሞ ታች ያለውን የዋሁን ህዝብ ብቻ ሳይሆን እንደዚህ አይነት ነገር ዛሬም አዲስ አበባ ውስጥ እናገኘዋለን።
እንዳላቋርጥ ብዬ ነው ግን ያው የውይይታችንን መስመር እንዳንለቅ ግን ማቋረጥ አለብኝና የኔ ጥያቄ እንደዚህ አይነት እምነት ሃይማኖት ያላቸው ሰዎች እንደዚህ አይነት መከባበር እንደዚህ አይነት ጠንካራ የሆነ እምነት ያላቸው ህዝቦች አገር ሆና ያለ ለምንድን ነው ይሄ ነገር የተፈጠረው? አሁን ለምን ተፈጠረ? ሃይማኖታችሁ እምነቱን በትክክል ያስተማራችሁ አይደለም ወይ የሚል ነው ጥያቄ።
አዎ እሱን አንስቻለሁ። እኔ በመግቢያዬ ላይ አንስቻለሁ። መጀመሪያ ይሄን አጉልተን መናገር መቻል አለብን። ምክንያቱም ቀድም ኡስታዝ እንዳሉት የሃይማኖቱ ስለምግባር ስለሚፈቀድ አይደለም። ለምን መሰለሽ እኔ መናገር መፈልጋቸው ነገሮች ስላሉ ነው። መስጊድ ይፈርሳል፣ አብያተ ክርስቲያናት ይፈርሳሉ። ስነምግባር ብቻ አይደለም፣ ቤተ እምነቶች ጭምር ይፈርሳሉ። ዛሬ መስጊድ ይፈርሳል፣ ቤተ እምነት ይፈርሳል። እነዚህ ከየት መጡ? ምንድነው እንደዚህ የሚያደርጋቸው ወደሚለው መንደርደሪያ እንዲያመጣን ነው። እና እነዚህንም እንደ ስነምግባር ሰው የሃይማኖት ቤት ካፈረሰ የመጨረሻ ውድቀት ነው። ሰው ካህን ከገደለ ሼክ ከገደለ የመጨረሻው ድቀት ነው። ምናልባት ህንፃዎቹን 100 አመት ቢቆዩ አሁን ቅርስ ናቸው እንደምንላቸው ለልጆቻችን ቅርስ ሊሆኑ ይችላል ይሆናል። ነገር ግን ህንፃ እንሰራለን። የእግዚአብሔር ህንፃ የሆነ ሰው ግን በሃይማኖቱም ጭምር ጠብ ውስጥ የገባንበት ሰዓት ነውና መፍትሄ ልናገኝለት ይገባል።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው እየተደመጠ የሚገኘው። በየአመቱ ህዳር 23 ቀን የሚከበረው የዓለም አቀፍ የአካል ጉዳተኞች ቀን በኢትዮጵያን ተከብሮ ውሏል። የዘንድሮ የአካል ጉዳተኞች ቀን ትኩረትም የ2030 ዓለም አቀፍ የአካል ጉዳተኞች መሪነት የተባበሩት መንግስታት የ2030 የልማት ግቦች እናሳካለን የሚል ነበረ። ይህንን ለማድረግ አላማችን ብዙ ስራ ይጠብቃታል። ሀገራችን ኢትዮጵያም አካል ጉዳተኞችን ወደ መሪነት በማምጣት የአካል ጉዳተኞች ጥያቄዎች የሚመለሱበት መንገድ ማመቻቸት ይጠበቅባታል ያሉት ደግሞ የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ፕሬዚዳንት አቶ ተሰማ ሰብስቤ ናቸው።
ማህበራችን ቀኑን አስበውሏል። ብዙ ነገሮች በኢትዮጵያ ተሰሩ። አካል ጉዳተኞችን ግንዛቤ ውስጥ ያስገቡ አይደሉም። ሰዎች፣ መንገዶች፣ ሌሎች አውታሮች፣ ኢቭን መረጃ በዚህ ሰዓት በተለይ ኢትዮጵያ ውስጥ አዲስ ነገሮች እየገለጡ እየተሰሙ ባሉበት ላይ ሌሎች መስማት ሳናቸውና ሌሎች ጉዳት ያለባቸው መረጃ የሚያገኙበት ምንም አይነት መንገድ የለም። ብዙ ጊዜና ከራሱ መንግስት አጥቶ ይፍራለን።
ጋቢና ቪኦኤ ነው ያዳመጣችሁ ያላችሁት። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። የኳስ ጨዋታ ውድድሮችን መነሻ አድርገው የሚከናወኑ ውርርዶች ሱስ ሊያስብሉ የሚችሉ መስፈርቶችን እንደሚያሟሉ ለ10 አመታት ያክል በማኔል ሆስፒታል በሱስ ዙሪያ እየሰሩ አንድ ባለሙያ ለአሜሪካ ድምጽ ገልጿል። የአማራ ክልል ወጣቶች ማህበር በባህር ዳርና ጎንደር የሚገኙና የኳስ ጨዋታ ውድድሮችን መነሻ አድርገው የተከፈቱ ቁማር ቤቶች የወጣቶችና ታዳጊዎችን ህይወት እያበላሹ በመሆኑ መንግስት ባስቸኳይ እንዲዘጉ መጠየቁን ተከትሎ ሁኔታው የወጣቶችን ህይወት ምን ያክል ያበላሻል በሚል ጽዮን ግርማ ከባለሙያ ጋር ቆይታ አድርጋለች።
አቶ ጴጥሮስ ሃጎስ በጣም አመሰግናለሁ ፈቃደኛ ሆነ ለዚህ ለወጣቶች ለምናዘጋጀው ፕሮግራም ምክረ ሐሳብ ለመስጠት ሙያዊ የሆነ አስተያየት ለማካፈል ፈቃደኛ ስለሆንክ። የደወልኩበት ምክንያት ምንድነው? ባለፈው ሳምንት በዚህ ኢትዮጵያ ውስጥ የስፖርት ጨዋታዎችን መነሻ በማድረግ የሚደረጉ ውርርዶች ወይም ቤቲንግ የሚሏቸው ነገሮች ኢትዮጵያ ውስጥ ተጀምረዋል። በብሔራዊ ሎተሪ አስተዳደር አማካኝነት ፈቃድ ሰጭነት ተጀምረዋል። በተለይ በባህር ዳርና በጎንደር እንዲሁም በአዲስ አበባ አንዳንድ አካባቢዎች እነዚህ ነገሮች እየተስፋፉ ነውና ወጣቶችን እየጎዱ ነው፣ የሱስ ተገዢ እያደረጓቸው ነው፣ ሱስ ውስጥ እየከተቷቸው ነው የሚል ያሳሰባቸው ወጣቶች ሐሳባቸውን አካፍለውን ነበር። ፈቃድ የሰጠውን የብሔራዊ አስተዳደርም አነጋግረን ነበር። ብሔራዊ አስተዳደር ደግሞ ቁማር አይደለም፣ ጨዋታ ነው። የስፖርት ጨዋታን መሰረት አድርጎ የሚደረግ ውርርድ ነው፣ ጨዋታ ነው እንጂ ቁማር አይደለም የሚል ምላሽ ሰጥቶናል። እስቲ አንተ የባለሙያ አስተያየት ስጠን። እንዲህ ያሉ ነገሮች ሱስ ናቸው ሊባሉ ይችላሉ ወይ?
ሱስ ብለን ለመጥራት የተወሰኑ አሟላት ያለባቸው ቅድመ ሁኔታዎች አሉ፣ ክራይቴሪያዎች አሉ። ይሄኛው አንደኛው ስነ ልቦናዊ ተጽዕኖ ወይም ደግሞ የሳይኮሎጂካል ዲፐንደንስ ያለው አይነት እንደሆነ እናውቃለን። ይህ ቁማር ወይም ደግሞ የጋምብሊንግ ብለን ከምንጠራው ጋር አያይዘን ማየት የሚችል ይመስለኛል። ምክንያቱም ይህም ይህን ስራ በሚሰራበት ሂደት ውስጥ ቅድም እንዳልሽ የወጣቶች ኮንሰርን እንደዛ ያላቸው ወላጆች አጋጥሞኝ ያውቃል። ከአንድ ሁለት ወር ወይም ከሶስት ወር በፊት የሆነ ወላጆች አንድ ወጣት ልጃቸውን ሜጋ ይዞ መጥቶ ነው። ምንድን ነው ኢምፕሊኬሽኑ? አሁን በግለሰብ ደረጃ ያለው ተጽዕኖ ማየት ብንችል፣ በዛ ሰዓት አሁን ጨዋታ ባለበትም ሰዓት እነዚህ ነገሮች የሚካሄዱባቸው ሰዓቶች በሙሉ ሌላኛው የቀን ክንዋኔያቸውን መከወን አይችሉም። ምክንያቱም የትኛውም አይነት መረጋጋት አይሰማቸውም እነዚህ ነገር ባላቸው። ይሄ መጀመሪያ ወር ላይ ሊሆን ይችላል፣ ሁለተኛ ወር ላይ ሊሆን ይችላል። ግን ይሄ ልምምዶች እያደጉ በመጡበት ጊዜ ላይ ወደዛ ወደ ሶስት ደረጃ ላይ ወይም ደግሞ ይህን ማድረግ የመጀመሪያ በቀኑ ማድረግ ከሚችሉት ነገር ሌሎች ነገሮቻቸውን አበላሽተው ቀንሰውም ቢሆን ወደዛ ነገር ይገፋቸዋል። ና ማድረግ አልቻል ደግሞ ውስጣቸውን ይሄ እሱን የመፈለግ ነገራቸውን ከፍ ያደርገዋል። ስለዚህ ከክራይቴሪያ አንጻር ካየ ነው እነዚህ ከሱስ አንድ ሱስ ላይ አሉ ብለን ከምናስባቸው አብዛኞቹ ነገሮች አሉ።
ሱስ የሚሆን ከሆነ እንደዚህ ያሉ ሱስ የሚያስይዙ አካሄዶች ወጣቶች ላይ የሚያሳርፉት ተጽዕኖ ምንድን ነው? በአጭር ጊዜም ሊሆናል፣ በረጅም ጊዜም ሊሆን ይችላል። ምንድን ነው የሚያሳርፉት?
የመጀመሪያ ተጽዕኖ ሊሆን የሚችለው ነገር የትኛውም አይነት ነገር ይሄ ለዚህ ጨዋታ ወይም ደግሞ ለዚህ ተጋላጭ ለሚያደርጋቸው ነገር በሙሉ ቤታቸው ውስጥ ያለው ነገር በሙሉ ብር አለው መሀል ላይ አይደል? ስለዚህ ብር ማግኘት ማይችሉበት ምንም አይነት ሁኔታ ላይ ካለ ቤታቸው ውስጥ ያለው የትኛውም አይነት ነገር ወስደውም ሽጠውም ብዙ ነገሮች ያደርጋሉ። ስለዚህ በቀጥታ ያ ነገር ለማድረግ በሚፈልጉት ነገር ላይ አላስፈላጊ የሆነ ባህሪዎች ያዳብራል። መስረቅ፣ መዋሸት፣ ሌላ ነገር የሰው መውሰድ፣ እነዚህ ነገሮች በሙሉ ያደርጋሉ። ከዛ ቀጥሎ የሚመጣው ነገር ደግሞ አሁን ቅዳሜና እሁድ በብዛት የሚደረጉ እና ደግሞ ወጣቶች ደግሞ የቅዳሜና እሁድ ከሰኞ ጋር የተማሩትን ነገር ቅዳሜና እሁድ መስራት ያለባቸውን ነገር ሳይሰሩ አልሴን ታይም ደግሞ ከዚህ ጋር ተገናኝቶ እነዚህ የሚሄዱባቸው ቦታዎች ላይ ያለው ሌሎች ተጋላጭ ሊያደርጋቸው ችለ ከቤታቸው ወጥቶ ይሄ ነገር የሚያደርጉት እና ስለዚህ ኢንቫይሮንመንት ላይ ያገኛቸው ሰዎች እነሱ ቀድሞ ሌሎች ልምዶች ያላቸው ሌሎች ሶስት ተጋላጭ የሆኑ ስለዚህ ይሄ አቻ ተጽዕኖ በጣም ሊያጋልጣቸው የሚችል እና ሌሎች ነገሮች ተጽዕኖ ፈጥርባቸዋል ብዬ አስባለሁ። እና እንደዚያ እንደሆነ ደግሞ እኔ ቅድም እንዳልኩሽ ከነዚያ ቤተሰቦች መረዳት ይችላል።
ቅድመ መከላከል ላይ እንደዚህ አይነት በማህበረሰቡ ውስጥ በወጣቶች ላይ በተለይ ችግሮችን የሚፈጥሩ ነገሮች ላይ ቅድመ መከላከል እንዴት ነው ሊደረግ የሚችለው?
አዎ፣ ማለት አሁን የመጀመሪያው የሚሆነው ልክ እንደ ሌሎች ሱሶች ኮንትሮል የተደረገ ነገር አይመስለኝም። ምክንያቱም አንደኛው መጀመሪያ አንድ ነገር ስጋት ስንሰጥ ምንድን ነው የሚደረገው? እነማን ናቸው የሚያደርጉት? አላግባብ የሆኑ ነገሮች ካሉ እዛ ውስጥ ላይ የሚሄድ ደግሞ በምን መንገድ ነው እናስተናግደው የሚል ክሊር የሆነ ነገር የለንም። እና ስለዚህ የመጀመሪያ ሊሆን የሚችለው የዚህኛው ለወጣቶች የምንሰጠው ማንቃት ወይም ደግሞ ይሄ አዌርነስ የምንለው ግንዛቤ ማስጨበጫ ለወጣቶች ከዚህ ውጭ ሌሎች ያሉት የመዝናኛም የጨዋታ አማራጮችን ማቅረብ የምንችሏቸው ሌሎች ተጨማሪ አማራጮችን ማስቀመጥ ያለብን ነገር በደንብ ማስቀመጥ ያለብን ይመስለኝ። ይሄ ነገር አታርጉ ከማለት ለዛውም የአንደኛው ነገር ደግሞ ይሄ ነገር በደንብ ከተማ ላይ አለ እናውቃለን፣ ግን ደግሞ አሁን አወዛጋቢነቱ ሲነሳ በተለያዩ ሚዲያዎች ሰዎች አቴንሽን መስጠት ይጀምራል አለ። እዛ በኋላ ለካ እንደዚህ አይነት ነገር ካለው ከቤት ላይ ፈለግ ይነሳል። ስለዚህ መጀመሪያ በዚህ አይነት አዳዲስ ነገሮች ከማስገበታችን በፊት ግንዛቤ ማስጨበጫ እና ጉዳታቸው በባህሪም በስሜትም በአስተሳሰብም ሊፈጥሩት የሚችሉት ነገሮች ላይ መጀመሪያ ማንሳት ያለብን ይመስለኛል።
እግዜር ስጥልን። እንግዲህ በሌላ ተመሳሳይ ሀሳብ መልስ እንደምናገኝ ተስፋ አደርጋለሁ። እሺ፣ እግዜር ስጥልኝ።
አመሰግናለሁ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው።
ከመደበኛው የባንክ ስርዓት ወጣ ያለ የተለየ አሰራር ያላቸው የፋይናንስ ተቋማት ኢትዮጵያ ውስጥ ለመንቀሳቀስ እየሞከሩ ነው። እነዚህ መካከል ወለድ አልባ ቁጠባና ብድርን የሚያበረታቱ እስላማዊ የፋይናንስ ተቋማት ይገኛሉ። ለመሆኑ የእነዚህ ተቋማት እንቅስቃሴ ለኢትዮጵያ ምጣኔ ሀብት ምን እርባና አለው? ሀብታሙ ስዩም በቅርቡ ሂጅራ የተሰኘ ባንክ ለመቋቋም በተጠራ ኮንፈረንስ ላይ ተገኝቶ በመሰል ጉዳዮች ላይ ተጨዋውቷል። እንደሚከተለው ይሰማል።
የዛሬ 114 ዓመት ገደማ ኢትዮጵያ የመጀመሪያውን ባንክ መክፈቷ የሀገሪቱን የዘመናዊ ባንክ ምዕራፍ ገላጭ ተደርጎ በብዙሃን ዘንድ ይታመናል። ሆኖም የኢትዮጵያ ባንክ ስርዓት የድሜውን ያክል ስለመዘመኑ አማራጮችን ስለማቅረቡ የሚጠራጠሩ ጥቂቶች አይደሉም። በእድሜያቸው የመንግስታትን መለወጥ ለማየት የቻሉት የሃይማኖት አባት ሼክ ካሊድ ዑመር የመንግስታት ጣልቃ ገብነትና ከልካይ ህጎች የሰውትን ጎታሽ ተጽዕኖ ያስታውሳሉ።
በደርግ ጊዜ ኢኮኖሚያችን በዳዴ እንኳን ባትለው እንደ እባብ በመሬት ላይ የሚንፏቀቅ ኢኮኖሚ ሲስተም ነበረ። የሶሻሊስት ሲስተም የግል ባለሀብቶችን የሚያበረታታ ባለመሆኑ ኢኮኖሚ ወደፊት የሚሄድ አልነበረም እና እግር አልባ ነበረች ኢትዮጵያ በዛን ጊዜ። ከዛ በኋላ እንግዲህ የመጣው ህወሓት መር የሆነው ኢህአዴግ ቅይጥ ኢኮኖሚ አይነት ነገር አብዮታዊ ዲሞክራሲ ብሎ መጥተው ያለው ኢኮኖሚ ደግሞ ባንኮች በትራዲሽናል በኮንቬንሽናል ባንኮች በሌሎች ዓለም ላይ በሚጠቀሙት የባንኪንግ ሲስተም ትሄድ ነበር እና ሙስሊሞች ደግሞ በእምነታቸው በወለድ ጋር ትራንዛክሽን ማድረግ ወይም ደግሞ ገንዘብ ልውውጥ ማድረግ ከፍተኛ የሚባሉ ወንጀሎች ውስጥ የተካተተ በመሆኑ ሙስሊሞች በዛ ጉዳይ ላይ ሙሉ ለሙሉ ማለት ይቻላል አልተሳተፉም፣ ከገበሬ ጀምሮ እስከ ነጋዴው ድረስ።
ይህንን አማራጭ የመሻት ጥያቄ ጠቅላይ ሚኒስትር መለስ ዜናዊ ሀገሪቱን በሚያስተዳድሩበት ዘመን ቀርቦ እንደነበር የሚያነሱት ሼክ ካሊድ ዑመር መጀመሪያ ላይ መግባባት የነበረበት ጉዳይ የኋላ የኋላ ሳይሰምር መቅረቱን ያስታውሳሉ። ከዓመታት በኋላ ግን ዳግም ተስፋ ሰጪ ነገር እንደመጣም ያውሳሉ።
ከ12 ዓመት በኋላ እንደገና እንግዲህ የዘምዘም ባንክ በዛን ጊዜ ይሁንታ አግኝቶ እንትን ያለው አሁን ወደ ገበያ መጥቷል። አሁን ይሄ አማራጭ መምጣቱ ከፊሉን ወይም ግማሹን የኢትዮጵያን አካል ሙስሊሙን ማህበረሰብ በዚህ ኢኮኖሚ ውስጥ አካተተ በመሆኑ ኢትዮጵያ በሁለት እግሯ ቆማ የምትሄድበት ሲስተም ደርሷል ማለት ነው።
ተስፋ ሰጪውን ምዕራፍ ለመጠቀም እንቅስቃሴውን ከጀመሩት መካከል አንዱ ሂጅራ ባንክ ነው። በዚህ ሰሞን ስለ አላማውና አሰራሩ በዋሽንግተን ዲሲ ለሚኖሩ ኢትዮጵያን ለማስረዳት በጠራው ኮንፈረንስ ላይ ያገኘዋቸው ከባንኩ መስራቾች መካከል አንዱ የሆኑት ኡስታዝ አቡበከር አህመድ መሰል የፋይናንስ ተቋማት ለኢትዮጵያን ያላቸውን ፋይዳዎች ያስረዳሉ።
ከወለድ ነጻ የባንክ ስርዓት የሚያደርጋቸው የራሱ የሆነ የተለዩ የኢንቨስትመንት አማራጮች አሉት። ይሄ ሙዳረባ፣ ሙራባሃ፣ ሙሻረካ የሚባሉ እኩል የኢንቨስትመንት አካል ሆኖ ነው ባንኩ የሚመጣው። ኢንቨስት ያደርጋል፣ ትርፍና ኪሳራን ይጋራል፣ የስራ ፈጠራን ያበረታታል። አዳዲስ ስራ ያላቸው ሐሳብ ያላቸው ሰዎች ስራቸውን በመመልከትና በማየት እነሱ የሚያስፈልጋቸውን ነገር ኢንቨስት በማድረግ ከወለዱ ነጻ በሆነ መልኩ እኩል ሊጋሩት የሚችሉት ትርፍና ኪሳራም ካለ የጋራ የሆነ ኃላፊነት ሊወስድ የሚችልበት መሰረት የያዘ ነገር ነው እንግዲህ የሚሰራውና አገሪቱ ላይ እንግዲህ ከፍተኛ ትርፍ አላቸው ተብሎ ከመታሰቡ ነው የዘንድሮውን የትርፍ ሂደት እንመለከተው። ባንኮች ያተረፉት እነዚህ ኮንቬንሽናል ባንኮች 32 ቢሊዮን ብር ትርፍ አትርፈዋል። ባለፉት የተወሰኑ 2 አመታቶች ቀደም ብለብታይ ከ21 ቢሊዮን ብር በላይ ትርፍ ተገኝቷል። እነዚህን የሚጠቀሙት የተወሰኑ የማህበረሰብ አካል ብቻ ናቸው። ሌላው ዜጋ እንደ ዜጋ ያልተሳተፈበት እድገቱን ብልጽግናውን ያላገኘበት ተጨባጭ ነው። ባለቤት ሊሆንበት ድል መፍጠር ነው። ይሄ ያ ወለድን የሚፈራና የማይቀርብ ገንዘቡን እንዲሁ ከባንክ ውጭ ያደረገ ማህበረሰብ አካል ወደ ኢኮኖሚው ወደ ሀገሪቱ የሆነ ኢኮኖሚ መስመር ውስጥ ያንን ገንዘብ እንዲያወጣ ከዚያ ደግሞ ከትርፉ ተጋሪ መሆን የሚችልባቸውን እንዳገር ከዚህ ትልቅ የሆነ የኢኮኖሚ ዘርፍ ላይ የሚገኘውን ጥቅም እንደዚህ ጋር ሊጋራ የሚችልበትን ድል መፍጠር ነው።
ከሀገር ውጭ የሚኖሩ ኢትዮጵያን በሀገር ውስጥ የፋይናንስ ተቋማት አገልግሎቶች ውስጥ የተፈለገውን ያክል አለመንቀሳቀሳቸው በተለያዩ ጊዜያት ተነስተዋል። ለዚህም የተለያዩ ምክንያቶችን የሚያነሱት የሂጅራ ባንክ የፕሮጀክት ማኔጀርና የአደረጃጀት ምክትል ሰብሳቢ አቶ ሙከሚል በድሩ ተቋማቸው በውጭ የሚኖሩ ኢትዮጵያን በሀገር ውስጥ የፋይናንስ እንቅስቃሴ ውስጥ እንዲሳተፉ ለማድረግ የወጠነውን አጋርተውናል።
በህግ መቀየርና በመሳሰሉ መንገዶች ዲያስፖራው በተገቢው መንገድ የፋይናንስ ኢንዱስትሪ ውስጥ እንዳይሳተፍ የተደረገበት ሁኔታ ወይም የነበረውንም ትንሽ ተሳትፎ ሙሉ በሙሉ የማቋረጥ ሂደት ነበሩ። ያንን በመከልከል እንደ ሂጅራ ባንክ ያንን ጠንቅቀን እንረዳለን። አሁንም ዋሽንግተን ላይ የተገኘንበት ዋነኛ ምክንያት ዲያስፖራው በፋይናንስ ሴክተሩ ላይ ያለውን መተማመንና ከፋይናንስ ሴክተሩ ማግኘት ያለበትን ጥቅም ለሀገርም ጠቅሞ ራሱን መጠቀም የሚችልበትን የግንዛቤ ማስጨበጫ ፕሮግራም ለማድረግ ነው እዚህ ዋሽንግተን የተገኘ ነው። ስለዚህ ይሄና መሰል የግንዛቤ ማስጨበጫ ፕሮግራሞች የሚቀጥሉ ይሆናል። በተለያየ መንገድ ሶሻል ሚዲያን በመጠቀም በአካልም በመምጣት ከጊዜ ወደ ጊዜ መሻሻል እንዲኖር የራሳችንን አስተዋጽኦ እናረጋለን። እንደ ባንክ አጠቃላይ ደግሞ ኢንዱስትሪ ውስጥ እንዳለ አንድ ተጫዋች ኢንዱስትሪ ውስጥ ያሉ ሙሉ ተጫዋቾችን በማንቀሳቀስ ዲያስፖራ ላይ የተሻለ ኮንፊደንስ ለመፍጠር እንሰራለን። እንግዲህ እንደ ሂጅራ ባንክ በተለያየ መንገድ ከዲያስፖራ ኮሚኒቲው ጋር መስራት እንፈልጋለን። ለሚቹዋል ቤኔፊት ወይም እኛንም ተጠቅመን ዲያስፖራ ኮሚኒቲውንም በመጥቀም አንደኛው እንግዲህ ዲያስፖራውን የባንክ ባለቤት ማድረግ ነው። ያው ባለፈው በነበረ እንግዲህ ተከልክሎ ነበር ዲያስፖራው ቀጥታ የፋይናንስ ኢንዱስትሪ ውስጥ በተለይ ባንክ ውስጥ ኢንቨስት ማድረግ። አሁን ያ አገዳ ተነስቷል። ስለዚህ ሂጅራ ባንክ ውስጥ ያለውን ተሳትፎ በባለቤትነት እና ኢንቨስት በማድረግ እንዲሳተፍ እንፈልጋለን። ሌላኛውና ዋናው ትልቁ ካለን የአካሄድና ያሰራር ሁኔታ በመነሳት ደግሞ ከባንኩ ጋር ተቀራርበው ኢንቨስትመንት ውስጥ የመሳተፍ ሂደት ውስጥ እንዲገቡ እንፈልጋለን።
ይህንን መድረክ በንግግር የከፈቱት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ መሰለ የፋይናንስ ተቋማት ማበብ በኢትዮጵያ ምጣኔ ሀብት የሚኖረውን እርባና ባነሱበት ንግግራቸው የኢትዮጵያ መንግስት በውጭ የሚኖሩ ኢትዮጵያንን አሳታፊነት የሚጨምር የኢንቨስትመንት ሕግ በማሰናዳት ላይ ስለመሆኑ ተናግረዋል።
ኢንቨስትመንት ሕጉ መሻሻል ላይ ያለው ስታዲ ስካሁን ከፊል በተደረገው ለውጥ በቴሌኮም ላይ ተወዳዳሪ መሆን እንዲችሉ ሸጥ መሆን እንዲችሉ የውጭ ባለሀብቶች ወደ ሽርክና የሚገቡበት ሁኔታ ተከፍቷል። ከፕራይቬታይዜሽን በተጨማሪ ማለት ነው። ቴሌኮም ሴክተሩ በዙሪያ የሚመጣቸው ብዙ ድሮች አሉ ማለት ነው። ሌሎች የውጭ ባለሀብቶች ክፍት ያልነበሩ የስራ መስኮች በኢንቨስትመንት ህጉ ላይ እንዲሻሻሉ ይደረግበት ሁኔታ ማለት ነው።
ከወለድ ነጻ በመባል የሚታወቀውን የባንክ አገልግሎት የኢትዮጵያ ንግድ ባንክን የመሰሉ መደበኛ ባንኮች እንደ አንድ ዘርፍ ከቅርብ ጊዜያት ወዲህ መጀመራቸው ይታወቃል። ሂጅራ ባንክን የመሰሉ አገልግሎታቸውን ሲያስረዱ አገልግሎቱ የእስልምና እምነት ተከታዮችን ብቻ የሚመለከት ነው ወይ ብሎ መጠየቅ አይቀሬ ነው። በዚህ ዝግጅት ላይ ያገኘኋቸው የሰላም ፋውንዴሽኑ ኡስታዝ ጀማል በሽር በዚህ ጉዳይ ላይ ይህንን ብለውኛል።
በበኩሌ በአሁኑ ሰዓት ባለው ኢንፎርሜሽን ለምሳሌ ዘምዘም ባንክ አለ፣ እንደዚሁም አሁን እየመጡ ያሉ ሂጅራ፣ ነጃሽ፣ ሌሎችም ባንኮች አሉ። መስራቾቹም እንደሚያውጁት ሁልጊዜም ምንም አይነት ገደብ የለም፣ ማንኛውም ሰው መሳተፍ ይችላል። አንድ ይሄ ነው። ሌላው በኢስላሚክ ባክግራውንዱ ራሱ ቅድም እንደተጠቀሰው ከመነሻው ሪባ ወይም ይሄ ወለድ የሚባለውን ነገር በሚከለከልበት ወቅት እስልምናው ከሌ አላለም። ለዓለም የመጣ መልእክት ነው፣ ለሁላችንም የሚሰራ ነው።
የኢትዮጵያ ብሔራዊ ባንክ ለመሰል ፋይናንስ ተቋማት ይንቀሳቀሱ ዘንድ ፍቃድ ከሚሰጥባቸው መስፈርቶች አንዱ ያላቸው የተሰበሰበ ካፒታል መጠን ነው። 500 ሚሊዮን ብር የተሰበሰበ ካፒታል ማስመዝገብ ይኖርባቸዋል። ሂጅራ ባንክ ከ1.1 ቢሊዮን ብር በላይ የተሰበሰበ ካፒታል ላይ መድረሱን አስተባባሪዎች ነግረውናል። በአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
Nobody ever loves me like she do me. Yes, she do me. Yes, she does. And if somebody loves me like she do me. Yes, she do me. Yes, she does.
Radio Segale Americati.